ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ማክሰኞ የካቲት 21 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ የካቲት 21 ቀን 1183 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቀድሚያ ዜና በማስከተልም ዘረኛ ለወዳጁ እሳት ይዟል በጁ በሚል ርዕስ የተዘጋጀውን የዕለቱን የፍኖተ ዲሞክራሲ ሐተታ እናስከትላለን። ለመላው ዓለም ጥቁር ሕዝብና በቀኝ ግዛት ለሚማቅቁ የእስያና የላቲን አሜሪካ ሕዝቦች ታላቅ ተስፋና መመኪያ የሆነው ታላቁ የአድዋ ድል 127ኛ ዓመት መታሰቢያ የፊታችን ሐሙስ ይከበራል። ይህንኑ ምክንያት በማድረግ
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል በሚል ርዕስ በብላቴን ጌታህሩይ ወልደ ስላሴ የተደረሰውን መጽሐፍ የአድዋን ጦርነት አነሳስና ድሉን በሚመለከት የተዘጋጀውን ትረካ
ክፍል 2 አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
የተጣቀሙ ችግሮች ገደባቸውን እያለፉ ስጋት መደቀናቸው ተገለጸ። የአገርን ህልውና አደገኛ አዘቅት ውስጥ የሚከቱ ችግሮች እየበዙ ነው። ዜጎች ከአንድ ቦታ ወደ ሌላው በሰላም ተንቀሳቅሰው ጉዳያቸውን ለመፈጸም ወይም ደግሞ ለማስፈጸም እንዳዳገታቸው ታውቋል። ከቦታ ቦታ መዘዋወር ብቻ ሳይሆን አንድ ቦታ በሰላም ተረጋግቶ መኖር እያቃተ ነው። ለበረካታ አመታት ከኖርበት ቀየ መስጊድ እየተባሉ የሚገደሉ የሚሳደዱ ከመብዛታቸው በላይ በህገወጥ ግንባታ ሰበብ ለአመታት የኖርበት ጎጆ እየፈረሰ ሜዳ ላይ የሚጣሉ ወገኖች እርታ በስፋት እየተሰማ ነው። ውሃ ጠማን ብለው ሰልፍ ይወጡ አቤትታ አቅራቢዎች በጥይት መቆላታቸው በመሬት ተናግረዋል። ኢትዮጵያ በታሪኳ ለመጀመሪያ ጊዜ በበጋ በመህር እርሻ ከፍተኛ የሚባል ስንዴ አልምታ ኤክስፖርት ማድረግ ጀመረች እየተባለ ከመጎራቱ የዱቄት ፋብሪካዎች ምርት ማግኘት አቅቷቸው ተቸግረዋል ተብሎ አቤትታ ቀርቧል። ይህ በአንድ ራስ ሁለት ምላስ ከማስመሰል ይልቅ በተግባር የሚገለጽ ምንም አይነት እንቅስቃሴ እንደሌለ በግልጽ የሚያሳይ ነው። ኢትዮጵያ በታሪኳ ለመጀመሪያ ጊዜ በበጋ በመስኖ ዓለማት እየተባለ የውሸት ፕሮፓጋንዳ ከመንዛት ያለፈ መሬት ላይ ያለው እውነት ግን በተቃራኒው እንደሆነ ከአርሶ አደሩ አንደበት ለመስማት ችለናል። ይህ ሁሉ ትርምስ ለምን ተፈጠረ ሲባል በአግባቡ መልስ የሚሰጥ አካልም የለም። በአብዛኛው ወጣት በሆነው የሰው ኃይልና በተፈጥሮ ጸጋዎቿ በመታገዝ እንኳንስ አሁን የሚፈጠሩትን የቀድሞዎቹን ችግሮች መፍታት እየተቻለ ዘወትር አገርን መስቀልቅል ውስጥ የሚከቱ ድርጊቶች ተራ እየጠበቁ ሲፈጸሙና አገዛዝ መር መሆናቸውም ሲረጋገጽ እጅግ ህብረተሰቡን ሀዘን ውስጥ ከቷል። አገርን የምታል የጋራ ቤት ማልማትም ሆነ ማሳደግ የሚቻለው ህዝብን ማዕከል ያደረገ አሰራር ማስፈን የሚያስችል ተሳትፎ በማረጋገጥ ነው። ነገር ግን ህዝብን የሚያሳተፍ መድረክም ይሁን ማንኛውም አይነት ስራ የለም። ይልቁንም የተለያየ ተልኮ ከላይ ወረደ ተብሎ ከመስፈጸም ያለፈና ከፈላጭ ቆራጭ ከጨቋኝና ከጨፍጫፊ ፍራት አገዳዝ ውጭ ምንም አይነት ለማስጠብ የሚል ነገር እንደሌለ ህዝቡ አረጋግጧል። ዜጎች በአገራቸው ሁለንተናዊ ጉዳዮች ተሳትፎ ሲነፈጉና ያስከፊ እርምጃዎች ሰለባ ሲሆኑ ማየት የተለመደ ተግባር ሆኗል። ምንም እንኳን የሀገሪቱ ኢኮኖሚ ገበያ መር ነው ተብሎ ቢነገርም በርግጥ በኢኮኖሚ ህግጋት ነው የሚመረው የሚለው ጥያቄ ወይስ የጥቂት አድመኞች መፈንጫ ነውን? እነዚህ ገበያውን ስርዓት አልባ ያደረጉት ኃይሎችስ ማንን ተማምነው ነው ህዝብ የሚያስለቅሱት? የሸቀጦችና የአገልግሎቶች ዋጋ እንደፈለጉት ሲሰቅሉት ማን ነው የሚጠይቃቸው? በህዝብ ውስጥ ማህበራዊ እኩልነት ሰፍኖ ዜጎች በሀገራቸው ልማት ተሳታፊና የውጤቱ የጋራ ተጠቃሚ መሆን ሲገባቸው ይህ ተግባራዊ እንዳይሆን እንቅፋት የሚሆን እንደ አሸን ፈልቷል። በኢትዮጵያ ተጨባጭ ሁኔታ ህዝብን በሀቅና በትጋት ከማገልገል ይልቅ ሌብነት ላይ መረባረብ ልማድ የሆነ ነው። ሙስናን እንታገላለን እየተባለ በስፋት እየተነገረ ሌብነቱ ግን ክብር ወሰኑን አልፏል። ዜጎች ፍትህ አጣን፣ ያላግባብ ከቀያችን ተፈናቀልን፣ ሙስና አላንቀሳቀሳለን፣ ደህንነታችን እጅግ አሳስቦናል የመሳሰሉ አቤቱታዎችን ሲያቀርቡ ሰምቶ እንዳልሰማ ይቶ እንዳላየ ይታለፋል። በዚህም ችግሮች እየተጠራቀሙ ገደባቸውን እያለፉ ለህዝብ ስጋት ደቅነዋል። በዓላማ በመጽናት ትውልዱ አርበኝነትን በምግባር እንዲገልጽ ያስፈልጋል። ለሀገር አሳብ የሆነ ትውልድን ለመፍጠር የተሳሳቱ ትርክቶችን ማረምና የማንቃት ስራዎች ቀዳሚ ናቸው። ህዝብ በአንድ ለአምስት ይሁንም በጎበዝ አለቃ በቡድን ተደራጅቶ ራሱንና ህልውናውን የሚያስጠብቅበትን መንገድ እንዲሁም አባቶቻችን ያለፉበትን የአርበኝነት ገድል በደንብ ተደርቶ በማወቅ ወደ ተግባር መቀየር ያስፈልጋል። የሐሳብ ከፍታ የደረሰ የማህበረሰብ ክፍል የሀገር ፍቅር ያውቃል፣ የሀገር ክብርን ደግሞ ይጠብቃል። ስለ አንድነት ያስባል፣ በጎ ያልሆኑ ሐሳቦችን ውጤታቸው ይጸየፋል። ስለ ታሪክ አብዝቶ ያወራል፣ የባንዲራና የሀገር ፍቅር በደንብ ስለሚረዳ መሰዋዕትነት እስከመሆን ድረስ ሀገሩን ይጠብቃል። ስለ ሀገር ሉዓላዊነት መደፈር አብዝቶ የሚጨነቅ ትውልድ ከግል ጥቅመኝነትና ከጎጠኝነት ነጻ በሆነ መልኩ ትልቁን ስዕል ያለሙ ወደፊት መገስገስን መለማመድ ነው። በአጠቃላይ ትውልዳዊ የአርበኝነት ልምምድ ማለት አምባገነኖችን የሚታገል ለውጥ ፈላጊ ኃይል ለመፍጠር የሚደረግን ሂደት የሚያመላክት ሆኖ ይህን ለውጥ ፈላጊ ኃይል በመሳሳይነት በኢጥገኝነት በኢታማኝነት አስተሳሰብ በመቃኘት በሀገራችን ውስጥ እንደ አንድ ኃይል ሆኖ እንዲወጣ ማድረግ ደግሞ ከግቦች መካከል አንዱ ሊሆን ይችላል። ይህ ትውልድ ከራስ ወልውና አንጻር የኃይል አሰባሳቢነትን መርህ በመከተል በተመሳሳይ መልኩ ትግል ላይ ያሉትን ኃይሎች በመቅረብ የተባባሪነት ኃይል መስራት ላይ ትኩረቱን ማድረግ ይጠበቅበታል። የኦሬድ ብልጽግና ጥምር አገዛዝ በመጪው ክረምት የአማራን ህዝብ ለመውረርና ለማጥፋት ከፍተኛ ዝግጅት እያደረገ ነው። የአማራን ገበሬ ምርት ከስንዴ ውጭ ያለውን ዋጋውን ከፍ በማድረግ ከገበሬው እየሰበሰቡት ሲሆን ስንዴን ደግሞ ለውጭ የሚላክ ስለሆነ በማለት የአንድ ኩንታል ስንዴ ዋጋ በአገዛዙ ተተምኖ 3200 ብር በኩንታል በህብረት ስራ ማህበራት በኩል ተሰብስቦ ወደ አገዛዙ እንዲላክ ትዕዛዝ ተላልፏል። ይህንን ያልፈጸሙ አርሶ አደሮች ደግሞ መብታቸው እየተገፈፈና በራሳቸው ሰብል ለፍተው ጥረው ግረው ባገኙትም ማዘዝ እንዳልቻሉም ቅሬታ አቅርበዋል። የአማራን ስንዴ ለመሰብሰብ ብቻ ገንዘብ ሚኒስትር 1.3 ቢሊዮን ብርም ፈሰስ አደረኩ ሲል ተደምጧል። የአማራ ገበሬ ምርት ተሰብስቦ ካለቀ በኋላ በመጪው ክረምት በስድስት ግንባሮች ጥቃት ለመክፈት ሙሉ ዝግጅት እያደረጉ መሆኑም ታውቋል። አርሶ አደሮች ምርታቸውን ለነጋዴ ከመሸጥ እንዲቆጠቡና ለየትኛውም ህብረት ስራ ማህበር ይሁንም ለአገዛዙ ሳያቀርቡ በጎተራቸው ከዝኖ እንዲያስቀምጡና ከወዲሁ ይህንን አውቀውና ተረድተው ራሳቸውን እና ገንዘባቸውን መጠበቅ እንዲችሉ ለመጪው የትግል አሰላለፍ አመች ስለሚሆን በዚያ ልክ እንዲንቀሳቀሱ የሚል መልእክትም ተላልፈዋል። የዕለቱ ዜና በዚያ በቃ።
ተፈጸመ።
Bakın.
የማክሰኞ የካቲት 21 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ዘረኛ ለወዳጁ እሳት ይዟል በጁ የኮሎኔሉ አሰራር የጣላቶቹን ምክር እየተከተለ ይመስላል በልህ ነው ኢትዮጵያዊ ነው እሱ ጥሩ መሪ ሆኖ ሳለ ተከታዮቹ ናቸው ነገር የሚያበላሹት ወዘተ ብለው ከትቢያ ሊያነሱት የሚፈልጉትን ወዳጆችና ደጋፊዎች ቀንተቀን እያሳፈራቸው እያሳጣቸው መከጠል ላይ ነው ሙሴ ያሉት ሳይቀሩ ሸሽተውታል ኦሮሞዎች ራሳቸው አትወክለንም ይያሉት ናቸው እርቃኑን ወጥቷል ማለትም ይቻላል እባብ የሚሉት በስተው ለፈፋውም ሰሚያጥቷል ከቀን ወደ ቀን የሚናገረውም ሬት የሚሰራው ደግሞ ጸረ ህዝብ ሆኖ ተጋልጧል ህልውናው በጥቂቶች ድጋፍና ነክስ ፈተሽ ፍርሽ በሚሆን ኃይሌ በሚለው ቀልብ ኃይል ላይ የተመሰረተ ሆኖ ይታያል ከራሱ ብሔራዊ ጥቅም አንጻር ከጎኑ የቆመው ሻቢያም እስከመቼ በዚህ አቋሙ ሊቀጥል እንደሚችል ጥያቄም እየተነሳ ነው በተጨባጭ ከዛፍ ተከላና መናፈሻ መስራት ውጭ ምን አከናወነ የፖለቲካ እስረኛው ቁጥር ወደ 80000 መድረሱ ሊጠቀስ ይችላል የኑሮ ውድነትን የህዝብን ድህነት መከራና ስቃይ ከሰማይ አድርሶታል ከአንድ ብሔር የተውጣጡ አዲስ ከበርቴዎች አገራችንን ባያሌው በጭካኔ እየዘረፉ ናቸው ሰው ባገሩ በነጻ እንዳይንቀሳቀስ ታግዶ አማራው አዲስ አበባ እንዳይገባ ሲከለከል ከባሌ አሩሲ ሳይቀር በገፍ እየገቡ የኮንዶሚኒየም ባለቤት ሆነዋል አገዛዙ ለራሳቸው እንጂ ለኦሮሞ ህዝብ አለመሆኑን የቦረና ህዝብ አስከፊ ረሃብና እልቂት ተመደረጉ ምስክር ሆኗል ጤፍ አምርተን ለውጭ ንግድ አድርሰናል ባሉ ማግስት የቦረና ህዝብ ወደ 1 ሚሊዮን በቅርብ ጊዜ ለሞት ሊዳረግ ነው መባሉ ቅጥፈታቸውንም ውሸታቸውንም አጋልጧል ኢኮኖሚው ደቋል ፖለቲካው ታምሷል ይባስ ብሎ በሃይማኖት ጉዳይ ጣልቃ ገብቶ በሲኖዶሱ ላይ የፈጸመው ደባ ይበልጥ ጥላቻን አትርፎለታል ሁኔታውን ተረድቶ ሊታቀብ ሊታረም መጣሩን ትቶ የጠፉትን በጎች በጥረቴ ወደ በረቱ መለስኩ ብሎ ሳያፍር ሲመጻደቅም ተደምጧል ኢትዮጵያን አፍርሰን ኦሮሚያን እንተካለን የሚለው እቅዳቸው ሆነ እኩይ ጥረታቸው በህዝብ የሚደገፍ ካለመሆኑም በላይ ስሙ ለጥቅማቸው የሚነሳው አብዛኛው የኦሮሞ ህዝብ ከቶም የሚደግፈው አይደለም የግንጠላ ጉዞው የመቃብራቸው ጉዞ ሊሆን መቻሉ እየታየም ነው ማለት እንችላለን የኮሎኔሉ መሰረታዊ ጸረ ኢትዮጵያነት ሊገባቸው አልቻሉ ክፍሎች ቢያንስ በአንድ ብሔር ስም ፍጹም አምባገነንነትን ሊያሰፍን ያለውን ፍላጎትና እቅድ ሊክዱ የሚችሉ አልሆኑም ኮሎኔሉ በስልጣንና ላው የዞረበት ፍጡር ሆኗል ራሱን ከማንም አብልጦ ስለሚወድና እነግሳለሁም የሚል አባዜ ስላለው ከድጡ ወደ ማጡ በየቀኑ ይበልጥ ይሰምጣል ለዓለም ጥቁር ህዝብ አርአያ የሆነውን የአድዋ ድል ሊያራክስ በበዓሉም ላይ በአጼ ምኒልክም ላይ የከፈተው ጸያፍ ዘመቻ ጉድ እያሰኘ ነው የአጼ ቴዎድሮስና በተለይም የአጼ ምኒልክን ምስል የያዙ ካኔቴራዎችን የሚሸጡ ትናንሽ ሱቆች ሳይቀሩ ታሽገዋል የለበሱ ይያዛሉ ይደበደባሉ ወያኔም ተመሳሳይ ድርጊት ሞከር አድርጎ ህዝብ ወግድ ብሎት መተው ተገዶ እንደነበር እናስታውሳለን የአድዋ ድል ግን የመላ ኢትዮጵያ ህዝብ ድል ከመሆኑም በላይ የአፍሪካም ድል መሆኑን ዓለም የተቀበለው ሀቅ ነው የጠባቦቹ አገዛዝ አቋሙ ሁሉ ከሀቅና ከታሪክ የተጣላ በመሆኑ የአድዋን ድል ሊያራክስና ሰማዕቱንም ሊዘልፍ መጣሩ የሚያስገርም አይደለም ጸረ ኢትዮጵያ መሆናቸውን ግልጽ አድርጎ ነው የሚያጋልጠው ሳፍሩ በባንዳነት ይዘት መቀጠላቸው ነው የሚያጋልጠው። በኢትዮጵያ የአንድ ድርጅት አምባገነን አገዛዝ ከህዝብ ተቃርኖ መቆሙን ነው የሚያሳየው። በሰፊው የኢትዮጵያ ህዝብና በዘረኛው አገዛዝ መካከል ያለው ቅራኔ ሊታረቅ የማይችል መሆኑን ኮሎኔሉ ራሱ ከቀን ወደ ቀን በተግባሩ እየነገረን ነው። በቦረና ህዝብና በሌሎች ኢትዮጵያውያን በረሃብ መጠቃት ሽፋን የኮሎኔሉና አልፎም የወያኔ አጫፋሪ ሆነው ከታሪክ ከጥባይ ታላቸው ክፍሎች አፈርቀመው ለቦረና ህዝብ እርዳታ ሰብሳቢ መስለው ዳግም ዝርፊያ ሊያካሂዱ ብቅ ብቅ ብለዋል። ላገዛዙም ለወነግም ለነዚህም እርዳታ ብሎ መለገስ የህዝብ ጨቋኞችን ካዝና ማደለብና እነሱንም ማጠናከር ስለሆነ እርዳታ ለተራበው ህዝብ እንጂ ለነሱ መሆን የለበትም። ቤተክርስቲያናችን ተደፈረ ብለው የተቃወሙና የታሰሩ ሳይፈቱ የተገደሉትን ፍትህ ሳያገኙ አማራ ሆናችሁ ምኒልክ አላችሁ የኢትዮጵያ ሰንደቅ ዓላማ አላችሁ ተብለው የተጋዙት ሁሉ ሳይፈቱ ምንም የሚረግብ ቅራኔ የለም። ቀውሱና ቅራኔው ተባብሷል እንጂ ለይቶልናል እንጂ አገዛዙም ኮሎኔሉም በማያዛልቅ ጥጋብ ምን ትሆናላችሁ አገር እያያችሁ ልናጠፋ ነው እያሉን እንጂ ህብረት አንድነትን በተጨባጭ እየተጻረሩ እንጂ ሌላ እያከናወኑ አይደሉም። ሽዎችን እያፈናቀሉ እንጂ እያደላደሉ አይደሉም። በሽዎች ፋኖ ተብለው የታገቱ አማራዎች አሁንም በስቃይና እስር ላይ ናቸው። በደሙ አማራው ያስመለሰውን መሬቱን ለወያኔ መልሶ ለመስጠት አሁንም ሴራው ጦፋል። ለተገፈው ህዝብ ሐሳዊዎች መሪህ ናቸው ተብለው ተዘጋጅተውለታል። አሁንም ነቅቶ ማን የህዝብ ወገን ነው ማን የወያኔና የኮሎኔሉ ሰርጎ ገብና አስመሳይ ነው ብሎ ጠንቅቆ መለየት ያስፈልጋል። ከዚህ በፊት የጨፈሩብን ያታለሉን የተጫወቱብን ይበቃል። ዘረኛውን አገዛዝ በጋራ ትግል እንደምሰሰው የአድዋ ድል በዘመኑ ፋሽስቶችና አጋሮቻቸው ላይ ይደገማል። የኢትዮጵያ ታሪክ ከንግሥተ ሳባ እስከ ታላቁ የአድዋ ድል በብላቴን ጌታሁሪ ወልደ ስላሴ በ1927 እስከ 1928 ተጻፈ። ክፍል 2 ራስ መንገሻ ባለፈው ስራቸው ተጸጸተው ከአጼ ምኒልክ ጋር ስለመታረቃቸው። ራስ መንገሻ ወደ መረብ ሄደው ከጣሊያኖች ጋር የወዳጅነት ውል ሲዋዋሉ ራስ አሉላ አልሄዱም ነበር። ምክንያቱም በዶጋ አሊ በተደረገው ጦርነት ከጣሊያኖች ጋር ፍቅር ስላልነበራቸው ነው። ቢሆንም አጼ ምኒልክ በአጼ ዮሐንስ ዘመን ከጣሊያኖች ጋር ወዳጅ ሆነው አጼ ዮሐንስን በማስቀናታቸው ሲያዝኑ ይኖሩ ነበርና ራስ መንገሻ ከአጼ ምኒልክ ቢሸፍቱ ደስታቸው ስለሆነ ራስ መንገሻን አነግሳለሁ እያሉ የትግሬን ሕዝብ ይሰብኩት ጀመር። ራስ መንገሻም ለጊዜው ነገሩ የሚፈጸምና የሚነግሱ ስለመሰላቸው የራስ አሉላን ምክር ተቀብለው ነበር። ስለዚህም በ1885 ዓመተ ምህረት የትግራይን ሕዝብ በሐውዜን ላይ ሰብስበው ከአጼ ምኒልክ መክዳታቸውንና ለመንገስ ማሰባቸውን አስታወቁ። ሕዝቡም እውነት ነው ብሎ እንዲቀበላቸው እንደ ንጉሥ ቀይ ጥላ ይዘው ታዩለት። ወዲያው ባላንበሳ ማህተም አሰርተው በደብዳቤያቸው መጀመሪያ ያትሙ ጀመር።
የአጋሚው ገሽ ደጃዝማች ስብሃት ግን ከዚህ አስቀድሞ ከራስ መንገሻ ጋር አይዋደዱም ነበርና ራስ መንገሻን የጎዱ መስሏቸው የትግራይንና የራስ መንገሻን ወሬ ለጣሊያኖች እያቀበሉ ወዳጅ ሆነው ነበር። ራስ መንገሻም ደጃዝማች ስብሃትን በጦርነት ለመያዝ ካሰቡ በኋላ የማይመቻቸው ሆኖ ቆይቶ ነበር። ከራስ አሉላ ጋር ግን የልብ ወዳጅነት ነበራቸውና የወንድማቸውን የባሻ ገብረ ማርያምን ልጅ ድረውላቸው ነበር። ቢሆንም ፍቅራቸውን ራስ መንገሻ እንዳያውቁባቸው ሁለቱም የተጣሉ እየመሰሉ ካንገት በላይ ብቻ ይናገሩ ነበር። አሁን የራስ መንገሻ መንገስ በታሰበ ጊዜ ደጃዝማች ስብሃት በራስ አሉላ ፍቅር ተሰበው ከአጋሜ ወደ ሐውዜን መጥተው ለራስ መንገሻ ታጥቀው ገቡላቸው። እሳቸውም በነገሩ ደስ ስላላቸው ወዲያውኑ የራስነት ማዕረግ ሰጥተው ራስ ስብሃት አሰኟቸው። አንዳንድ ሰዎች ራስ መንገሻ መረብ ላይ ከጣሊያኖች ጋር የወዳጅነት ውል በመዋዋላቸው እታሰራለሁ ብለው ስለፈሩ ወደ አጼ ምኒልክ አልመጣም አሉ እንጂ መንግስት ፈልገው አይደለም እያሉ ይናገራሉ። ነገር ግን በማን ዘመን በየትኛውስ ጊዜ ራሱ ራስ ሆኖ ሌላውን ራስ ብሎ ይሾማል? ቀይ ጥላ መያዝና ባላንበሳ ማህተም ለአንድ ራስ በማን ዘመን ተፈቅዶ ያውቃል? አጼ ዮሐንስ ሲሞቱ አልጋ ወራሼ ራስ መንገሻ ነው ብለው አስታውቀውላቸው ነበርና ለመንገስ አስበው ሳለ የእግዚአብሔር ፈቃድ ስላልሆነላቸው ቀረባቸው ተብሎ ቢነገር ይሻል ነበር እንጂ ለመንገስ አላሰቡም ብሎ የሐሰት ነገር መናገር አያስፈልግም ነበር። በኋላ ግን ራስ መንገሻ በመረብ ላይ ከጣሊያኖች ጋር መዋዋላቸው ኢትዮጵያን ለመክዳት አጼ ምኒልክን ለማሳዘን የአጼ ዮሐንስንና የትግራይን ህዝብ ስም ለማጥፋት ነው ተብሎ እንደተተረጎመባቸው ባወቁ ጊዜ ባለፈው ስራቸው ሁሉ ስለተጸጸቱ በ1886 ዓመተ ምህረት ይማሩኝና ልግባ የሚል ደብዳቤ ጽፈው በሹም አጋሜ ተስፋዬ እጅ ወደ አጼ ምኒልክ ላኩ። በዚህ ዓለም አንዳንድ ጊዜ እግዚአብሔርንና ንጉሥን የማይበድል ሰው አይገኝም። ነገር ግን በደለኛ መሆንን አውቆ በስጋውና በነፍሱ ከእግዚአብሔር ምሕረት የሚለምን ሰው እንደ ዋና በደለኛ አይቆጠርምና የለመነውን ያገኛል። አጼ ምኒልክም ራስ መንገሻ ባለፈው ስራቸው ተጸጽተው ምሕረት ለመለመን ሹም አጋሜ ተስፋዬን መላካቸውን አይተው ቀድመውንም ቢሆን የኢትዮጵያ ጠላቶች አስመስለው ቢነግሩት ይሆናል እንጂ እሱ ከልቡ አንቅቶ ይህን ስራ እንዳልሰራ አውቄዋለሁ ብለው ባለፈው ጥፋትህ ሁሉ ምሬሃለሁና ወደ አዲስ አበባ እንድትመጣ ይሁን የሚል ምላሽ ላኩባቸው። ራስ አሉላ ግን በአጼ ምኒልክ ላይ ያሰቡት ክፉ ሐሳብ እንዳልተፈጸመላቸው ባዩ ጊዜ ከራስ መንገሻ ተለይተው በአንድ ስፍራ ስለተቀመጡ ሸፍተዋል እየተባለ ተወራባቸውና በነገሩ ደንግጠው ከመረብ መለስ ያለውን የወሰኑን አገር ይሹሙኝ ብዬ ሳይሾሙኝ ቢቀሩ አኩርፌ ነው እንጂ ጌታዬን ራስ መንገሻን አጼ ምኒልክንም አልከዳሁምና አስታርቁኝ ብለው አማላጅ ልከው ታረቁ። ራስ ስብሃትም ከራስ አሉላ ጋር ለመሸፈት መክረዋል ተብለው ስለተጠረጠሩ ነገሩን ለመነጣጠር ወደ መቀሌ ተጠርተው ነበርና መቀሌ ሲደርሱ መሳሪያቸውን ሁሉ ተቀብለው ከነ ልጆቻቸው ይዘው በአምባ ሰላማ አሰሯቸው። ከዚህም በኋላ ራስ መንገሻ በሚያዝያ ወር 1886 ዓ.ም ከትግራይ ተነስተው በግንቦት ወር አዲስ አበባ ገብተው እጅግ ደስ የሚያሰኝ የክብር አቀባበል ተደረገላቸው። ከእሳቸውም ጋር የመጡት ትላልቅ መኳንንቶች ራስ አሉላ፣ ራስ አጎስ፣ ሹም አጋሜ ተስፋዬ ነበሩ። በአዲስ አበባ አንድ ወር ያህል ቆይተው ወደ ትግራይ በሚመለሱበት ጊዜ ከዘውድ በቀር ለንጉሥ የሚገባ ሽልማት ተሸልመው ከተሰናበቱም በኋላ በሰኔ 6 ቀን ከአዲስ አበባ ተነስተው ወደ ትግራይ ተመለሱ። ራስ አሉላ ግን እዚሁ ቀሩ። በዚሁ ማመት ከራስ መንገሻ አስቀድሞ ንጉስ ተክለሃይማኖትና ዋክሹም ብሩ ወደ አዲስ አበባ መጥተው ነበርና በቤተ መንግስቱ ታላቅ ደስታ ተደርጎ ነበር። አጼ ምኒልክ በኢትዮጵያ ያሉ ጣሊያኖች እየወጡ ወደ ሀገራቸው እንዲመለሱ ስለማዘዛቸው አጼ ምኒልክ በውጫሌውል በ17ኛ ክፍል የተጻፈው የጥገኝነቱ ነገር ተፍቆ ሌላ ቃል እንዲጻፍበት ወይም በጭራሽ እንዲቀር ለማድረግ ራሳቸው ከኮንት አንቶኔሊና ከዶክተር ትራቬርሲ ጋር ተነጋግረው ወደ ሮማም ተላልከው እንዳልሆነላቸው ከተረዱት በኋላ በኢትዮጵያና በራሳቸው ላይ ትልቅ ጉዳት የሚያመጣ ይህን የመሰለውን በውጫሌ ስለመዋዋላቸው አጥብቀው ተጸጸቱ። ይልቁንም በዚያ ወራት ወደ አውሮፓ ነገስታት ደብዳቤ ልከው ነበርና የእንግሊዝ፣ የጀርመን፣ የፈረንሳይ፣ የመስኮብ፣ የአውስትሪያ ነገስታት የኢትዮጵያ ንጉስ በውጫሌ ውል የኢጣሊያ ጥገኛ ሆኗልና በኢጣሊያ በኩል ካልመጣልን የምኒልክን ንጉሰ ነገስትነት አናውቅም ብለዋል እየተባለ በአውሮፓ ጋዜጦች እየታተመ መውጣቱን ስለሰሙ እጅግ አዘኑ። በዚህ ሁሉ ነገር ቁጣቸው እንደ እሳት ስለተቃጠለ ከእንግዲህ ወዲህ በሀገሬ በኢትዮጵያ የሚኖሩ ጣሊያኖች ሁሉ እየወጡ ይሂዱ ብለው ለየመኳንንቶቻቸው አስታወቁ። በሸዋም የኢጣሊያ መንግስት ተላላኪ ሆኖ የተቀመጠውን ዶክተር ትራቬርሲን ወደ ሀገር ሂድ ብለው አሰናበቱት። የኢጣሊያም የውጭ ጉዳይ ሚኒስቴር ግን አጼ ምኒልክ ኢጣሊያኖችን ከሀገሬ ይውጡልኝ ወደፊትም አይምጡብኝ ብለው የጻፉትን ደብዳቤ ተመልክቶ ምክንያቱ በውጫሌ የተደረገው ውል የ17ኛው ክፍል ባለመታረሙ መሆኑን ስለተረዳው ከዶክተር ትራቬርሲ በቀር ነገሩን የሚያውቀው ሌላ መናክተኛ አናገኝምና የውጫሌን ውል ስለማረምና ስለመለወጥ እንዲነጋገር እንደገና እሱን ለመላክ ግድ ሆነብን ብሎ 2 ሚሊዮን ጥይት ገጸ በረከት ጨምሮ መልሶ ወደ ሸዋ ሰደደው። አጼ ምኒልክም ከዶክተር ትራቬርሲ ጋር በተገናኙ ጊዜ እኔ በማናቸውም ቢሆን ከኢጣሊያ መንግስት ጋር የጀመርኩትን ወዳጅነት ለመተው ሐሳብ አልነበረኝም። እናንተ ግን ሐሳባችሁ ሁሉ ለጠብ እንጂ ለፍቅር አለመሆኑን ከዚህ ቀጥሎ ያለው ስራችሁ ይመሰክራል። መጀመሪያ ስለ ወሰን ነገር በውጫሌ ውል በሶስተኛው ክፍል የተጻፈውን ከኮንት አንቶኔሊ ጋር ተስማምተን ካደስነው በኋላ የታደሰውን ውል አፍርሳችሁ እስከ መረብና እስከ ሙና እስከ በለሳም ወጣችሁ ሰንጠቅ አላማችሁን አቆማችሁ። ሁለተኛም በዚያው በውጫሌ ውል በ17ኛው ክፍል የተጻፈውን እንለውጣለን ካላችሁ በኋላ ምክንያት እያበዛችሁ ነገ ከነገ ወዲያ እያላችሁ እስካሁን አቆያችሁት። ሶስተኛም ከሁሉ የሚበስና የሚከፋ ነገር አሁን በቅርቡ ጀነራል ጋንዶልፊ እኔን ለማሳዘን ሲል ወደ መረብ መጥቶ እኔ ሳልሰማ ከራስ መንገሻ ጋር የወዳጅነት ውል ተዋዋለ። ይህም የጠላትነት እንጂ የወዳጅነት ሥራ አለመሆኑ የታወቀ ነው እያሉ ነገሩን እየገለጡ ነገሩት። ነገር ግን አጼ ምኒልክ አዋቂና የዲፕሎማቲክ ሰው ስለነበሩ ያመጣላቸውን 2 ሚሊዮን ጥይት አልቀበልም ብለው ቢመልሱለት እሳቸው ጠብ ፈላጊ ይባሉ ነበርና ከኢጣሊያ አገር ድረስ ያመጣኸውን ጥይት አልቀበልም ብዬ ብመልሰው ግርማዊ የኢጣሊያ ንጉሥ ወዳጅነታቸውን የጠላው መስሏቸው እንዳያዝኑብኝ ስል ተቀብያለሁ፣ እግዚአብሔር ይስጥልኝ ብለው አሰናበቱት። ጀነራል ባራቲሪ አድዋ መጥቶ በወታደር ከተከበበ በኋላ በጨሄ ቴዎፍሎስ አማካይነት ስለማምለጡ ዶክተር ትራቬርሲ ከኢጣሊያ ሀገር ተልኮ የመጣበትን ጉዳይ ከአጼ ምኒልክ ጋር ተነጋግሮ ሳይቃናለት ስለተመለሰ ጣሊያኖች በአጼ ምኒልክ በኩል እናገኛለን ብለው ሲያስቡት የኖሩትን ተስፋቸውን ቆረጡና ከራስ መንገሻ ጋር የጀመሩትን ወዳጅነት ለማስፋትና በአጼ ምኒልክ ላይ እንዲነሱ ለማድረግ ይጣጣሩ ጀመር። ራስ መንገሻ ግን በመረብ ከእናንተ ጋር የወዳጅነት ውል መዋዋሌ ጎረቤት ስለሆንን ከጠብ ፍቅር ይሻላል ብዬ ነው እንጂ አገሬን ኢትዮጵያንና ንጉሴን አጼ ምኒልክን ከልቼ ከእናንተ ጋር ለመሆን የተዋዋልኩት ውል የለኝም ብለው እምቢ አሏቸው። አንዳንድ የኢትዮጵያ ጠላቶችም እርሶ የአጼ ዮሐንስ ልጅ ሆነው ለአጼ ምኒልክ መገዛት ትልቅ ውርደት ነው እያሉ ራስ መንገሻን ይመክሩ ነበር። ራስ መንገሻ ግን የኢትዮጵያን ሰንደቅ ዓላማ ይዘው ከውጭ ጠላት ጋር ለመዋጋት ከማሰብ በቀር በአጼ ምኒልክና በኢትዮጵያ ላይ ጉዳት የሚሆን ሥራ ለመስራት ለጊዜው ምንም ሐሳብ አልነበራቸውምና ምክራቸውን አልተቀበሏቸውም። ከዚህ በኋላ ደርቡሽ ከጣሊያኖች ጋር ጦርነት ለማድረግ በከሰላ በኩል መጣ የሚባል ወሬ ስለተሰማ ራስ መንገሻ ደስ አላቸውና በወሰን ላይ ሆነው ከአማቴንና ከሰራዬ ከያውራጃው ሁሉ ጣሊያኖችን እየከዳ የሚመጣውን ሰራዊት በደስታ እየተቀበሉ ተቀመጡ። ደጃች ሀጎስ ተፈሪ የሚባለው ግን ራስ መንገሻልና ሹም አጋሜ ተስፋዬን የጎዳ መስሎት ከኢትዮጵያ መንግስት ከርቶ ወደ ጀነራል ባራቲየሪ ገባና በኢጣሊያኖችም ወገን ታላቅ ደስታ ሆነ። ከዚያም በፊት ራስ መንገሻ ራስ ስፋትን አስረው በአምባ ላይ አስቀምጠዋቸው ነበርና ጀነራል ባራቲየሪ ከራስ መንገሻ ጋር ተዋግቼ ራስ ስፋትን ከእስር ቤት አወጣቸዋለሁ እያለ የራስ ስፋትን ቤተ ዘመዶች ይሰብክላቸው ጀመር። ወዲያው ራስ መንገሻ እንዳይጠረጥሩና እንዳይዘጋጁ ለማድረግ ሲል እኔ ራሴ ወደ አድዋ መጥቼ መረብ ላይ በተደረገው ውል ተዋቅሰን ብንታረቅ ይሻላል እንጂ እንዲያው በከንቱ የሰው ደም ቢፈስ ምን ጥቅም አለው የሚል ቃል ጽፎ ላከላቸው። ከርሱም ጋር ያለው የኢትዮጵያ ተወላጅ የሆነ ሰው ሁሉ እንዳይከዳው እኔ ዛሬ ወደ አድዋ መሄዴ ከዚህ ቀደም በመረብ ላይ ከራስ መንገሻ ጋር ያደረግነውን የወዳጅነት ውል ለማደስና ለማጽናት ነው እንጂ ለጦርነት እንዳይመስላችሁ እያለ የማታለል ስብከት ከሰበከላቸው በኋላ በታህሳስ 19 ቀን 1887 ዓ.ም ከሰራዬ ተነስቶ ጥቂቶች ወታደሮች ይዞ ወደ አድዋ ገሰገሰ። ወደ አድዋም በደረሰ ጊዜ የአድዋ ካህናት በፍቅር የመጣ መስሏቸው ልብሰ ተክህኖ ለብሰው መስቀል ይዘው ተቀበሉት። እርሱም ከኢትዮጵያ መንግስት ጋር ወዳጅ ለመምሰል እንዳገሩ ልማድ ከፈረስ ወርዶ መስቀሉን ተፋለመ። በዚያን ጊዜ የጀነራል ባራቲየሪ ዋና ሐሳቡ ራስ ስፋት ወደ ታሰሩበት ስፍራ ሄዶ በድንገት አደጋ ጥሎ ወዳጁን ራስ ስፋትን ፈቶ ለመውሰድ ነበር። ነገር ግን የአገሩ ሰው እንዳይጠረጥርና እንዳያውቅበት ፊታውራሪውን ወደ አክሱም አቅንቶ እንዲሄድ ትዕዛዝ አሳልፎ እሱ ገና ከአድዋ ሳይነሳ የራስ መንገሻ ሰራዊት በድንገት ወደ አድዋ ደርሶ ስለከበበው እጅግ ተጨነቀ። ስለዚህ ወዲያው በፍጥነት በፈረስ ሆኖ እነዚያን ጥቂቶች ሰራዊቱን ያሰልፍ ጀመር። ቢሆንም የጦር አለቃ የሆነ ሰው ዝም ብሎ መሞት አይገባውምና ነው እንጂ በዚያ ጊዜ ተዋግቼ አሸንፋለሁ የማለት ሐሳብ አልነበረውምና በፍጥነት ወደ አድዋ ካህናትና ቄሶች ቀርቦ እኔ የመጣሁት ለፍቅርና ለእርቅ ነው እንጂ ለጦርነት አይደለምና ቢሆን ከራስ መንገሻ ጋር አስታርቁኝ፣ ለእርቁም ፈቃዳቸው ባይሆን ለቀውኝ አስመራ እንዲሄድ አማልዱኝ እያለ ይለምናቸው ጀመር። በመካከላቸው እጨጌ ቴዎፍሎስ ነበሩና እሱ እንደዚህ ያለ በፍቅር ነገር ሲናገር እናንተ ለምን ጠብ ትፈልጋላችሁ እያሉ በቁጣ ቃል ስለተናገሩ መቼም ቢሆን የኢትዮጵያ መኳንንት የካህናትን ቃል ያከብራሉና አሁን በቶሎ አገራችንን ለቆ ከሄደልን እሺ እንዳባታችን ቃል እናደርጋለን ብለው ለቀቁትና ወደ ቀኝም ወደ ግራም ሳይል በቀጥታ ወደ አዲኳላ ተመለሰ። ያድዋ ከታውስትና ካህናት እንደዚህ ማለታቸው የመጣው ለእርቅና ለሰላም ነው ስላላቸው በመኝነታቸው እውነት መስሏቸው ነበር። እጨጌ ቴዎፍሎስ ግን እጅግ ተከብረውና ተፈርተው የኖሩበት ያጼ ዮሐንስ መንግስት ወደ አጼ ምኒልክ በማለፉ ደስ አላላቸውም ነበርና የማታልፈውን ኢትዮጵያን ሳያስቡ አጼ ምኒልክን ብቻ የሚጎዱ ስለመሰላቸው የራስ መንገሻን መኳንን ጣማልደው ጀነራል ባራቲየሪን አዳኑት እንጂ የእርሷን መጣት ለእርቅና ለሰላም አለመሆኑን ፈጽመው ያውቁ ነበር ይባላል። እዚያም አስቀድሞ ዋጋው እጅግ ብዙ የሆነ ባለወርቅ ጥልፍ ካባ ከአስመራ ልኮላቸው እንደነበርና ወዳጅነትም ጀምረው እንደነበር የአክሱም ካህናትና በከተማው የሚኖሩ ትልልቅ ሰዎች ሁሉ ያውቃሉ። ስለ ራስ መንገሻና ስለ ጣሊያኖች ጦርነት ጀነራል ባራቲየሪ በእጨጌ ቴዎፍሎስ እርዳታ የራስ መንገሻን መኳንንት አታሎ ከአድዋ ወደ አዲቋላ ከተመለሰ በኋላ እንደገና ብዙ ወታደሮች አዘጋጅቶ ወደ ቋቲት ሰደደ። በአድዋም ያለው የራስ መንገሻ ሰራዊት ጀነራል ባራቲየሪ እንደገና ጦር መስደዱን በሰማ ጊዜ በእጨጌና በካህናት እርዳታ ተለማምጦ ሂዶ አሁን ተመልሶ እንደዚህ ማድረጉ እጅግ ያሳዝናል እያለ እጨጌ ቴዎፍሎስንም እያማረረ ይናገር ጀመር። ራስ መንገሻም መኳንንቶቻቸውንና ወታደሮቻቸውን ሰብስበው ስለ ሀገራችን ነጻነት ተዋግተን ቢሆን ድል እናደርጋለን፣ ባይሆንም ደማችንን ረግጦ ይገባል እንጂ እንዲያው አይገባምና አይዟችሁ አትፍሩ፣ የዮሐንስና የምኒልክ አምላክ ይረዳናል እያሉ የሚያጽናና ቃል ስለተናገሩ ሁሉም በፊታቸው ይፎክሩ ጀመር። ከዚህም በኋላ ወደ ቋቲት ጉዞ ጀመሩ። ቋቲት በተፈጥሮ ምሽግ የሆነ ተራራና ዱር ነው። ስለዚህ ራስ መንገሻ ጣሊያኖች ሳይዙት አስቀድመው ገስግሰው ቋቲትን ያዙት። ጀነራል ባራቲየሪም በበኩሉ ራስ መንገሻ የቋቲትን ተራራ የያዘብን እንደሆነ ማስቸገሩ አይቀርምና በግትጋቴ ሂዱ ብሎ ሰራዊቱን አዞ ነበር። ነገር ግን ራስ መንገሻ ቀድመው ስለያዙት ሐሳቡ አልተፈጸመለትም። የኢጣሊያኖችም ጦር አመጣጡ በብዙ ሰራዊት ነበር። ሜጀር ኪዳልጎ ደጀን፣ ሜጀር ቶዞሊ ፊታውራሪ፣ ሜጀር ሳሌቤ በቀኝ፣ ቲኒንቲ ሳፎንቲ በግራ ሆነው ጦርነት ተጀመረ። ራስ መንገሻም ሰራዊታቸውን መሃል ለመሃል አሰልፈው እርሳቸው ደጀን ሆነው ያዋጉ ጀመር። ምንም ቋቲት ጫካና ዱር ቢሆንም እንኳ የራስ መንገሻ ሰራዊት እንደ ወፍ በየዱር ውስጥ እየተባረረ ወደ ጣሊያኖች ሰልፍ እየገባ በጎራዴ እየመታ ይገድ ጀመር። ጣሊያኖችም ድል ሆነው መሸሽ ሲጀምሩና የራስ መንገሻ ሰራዊት በስተጀርባ ዞረው ለመክበብ ሲዘጋጁ ጄኔራል አሪሞንዲ ብዙ ሰራዊት ይዞ በሩቅ ይጠባበቅ ነበርና የኢጣሊያ ጦር ድል ሆኖ መሸሹን በመነጽር አይቶ በፍጥነት ደረሰና ተጋጠማቸው። ቢሆንም ጊዜው መሽቶ ነበርና ድሉ ለሁለቱም ወገን ሳይሆን አደረ። በማግስቱም እንደዚሁ ብርቱ ጦርነት ሆኖ ውሎ ነበር። በሦስተኛው ቀን ግን አንድ ፈሪና ማዕት አውሪ የሆነ ሰው ለጣሊያኖች ስንቅ አቀባይ ብዙ ዋጋ ተስተጭኖ ሲመጣ አይቶ ነገሩን ሳያረጋግጥ ለጣሊያኖች የመጣላቸው ረዳት ቁጥሩ አንበጣ ነው ብሎ ስላወራ የራስ መንገሻ ሰራዊት በፍጥነት ቋቲትን ለቀው ወደ ሰናፌ ጉዞ ጀመሩ። ደግሞም እንዳጋጣሚ ከጣሊያኖች የተማረከ አንድ ምርኮኛ አምልጦ ወደ ጣሊያኖቹ ሰፈር ገብቶ ነበርና ራስ መንገሻ ወደ ሰናፌ መሸሻቸውን በተናገረ ጊዜ ጀነራል አሪሞንዲ እንደገና ጥሩምባ አስነፍቶ ከእሱ ጋር ያለውን ወታደር ሁሉ አስከትሎ ወደ ሰናፌ ገሰገሰ። ራስ መንገሻም በሰናፌ ሜዳ ድንኳን አስተክለው ግብር ሲያበሉ ጣሊያኖች ባምባ ታሪክ ላይ ሆነው በድንገት የመድፍ እሩምታ ለቀቁባቸው የራስ መንገሻም ሰራዊት የድንገት አደጋ ስለሆነባቸው ድንኳናቸውን ሳይነቅሉ እየሸሹ ሄዱ ጣሊያኖችም ካምባታሪክ ወደ ራስ መንገሻ ሰፈር ወርደው ነጋሪቱን መለከቱን ጥቂትም ጠመንጃና ጥይት ስንቅና ልብስ ይህንንም የመሳሰለ የዘመቻ ዕቃ ዘርፈው በጀነራል አሪሞንዲ ፊት እየፎከሩ አለፉ። ከሁሉም ይልቅ አጼ ምኒልክና ራስ መንገሻና የሐማሴን መኳንንት በጣሊያኖች ላይ ሲላላኳቸው የነበሩት ብዙ ደብዳቤዎች በአገልግል ውስጥ ሆነው በራስ መንገሻ ድንኳን ስለተገኙ ከድሉ ይልቅ በደብዳቤዎቹ መገኘት ትልቅ ደስታ አደረጉ ይባላል። የራስ መንገሻ ሰራዊት 14000 ባለጠመንጃ 4000 ባለጦርና ባለጋሻ በድምሩ 18000 ነበር። በቋዲትና በሰናፌ ጦርነት ስለሀገራቸው ደማቸውን አፍስሰው የሞቱ 1020 ከነዚሁም ትልልቁ ደጃዝማች ተላ፣ ደጃዝማች በየነ፣ ደጃዝማች ካሳ፣ ቀኛዝማች አንዳርጋቸው ናቸው። የቀሰሉም 2000 ይሆናሉ። ከነዚሁም ዋናው ሹማጋሜ ተስፋይ ነው። አጼ ምኒልክ ጣሊያኖችን የውጫሌን ውል 17ኛውን ክፍል አንፍቅም ካሏቸው በኋላ ውሉን ለማፍረስ ቁርጥ ሐሳብ ማድረጋቸው። አጼ ምኒልክ ከላይ የቀዳማዊ ምኒልክ ከታችም የአጼ ልብነ ድንግል ዘር የአቤቶ ያዕቆብ ተወላጅ ስለመሆናቸው የቀዳማዊ ምኒልክ ዙፋንና ዘውድ ከሌሎቹ ይልቅ የሚገባው ለእርሳቸው መሆኑን ከማወቃቸው የተነሳ የሚገባቸውን ለማግኘት በብዙ ይጥሩ ነበር። በአጼ ዮሐንስም ላይ ከጣሊያኖች ጋር የተስማሙባቸው ይህንኑ የሚገባቸውን ዙፋንና ዘውድ ለማግኘት ኃይል የሚያገኙበትን የጦር መሳሪያ ለማምጣት ነበር እንጂ በእውነት አገራቸውን ኢትዮጵያን አሳልፈው ለጣሊያኖች ለመስጠት ምንም ሐሳብ አልነበራቸውምና ውሉን ለማፍረስ ማሰባቸው ስለዚህ ነው። ምናልባት አንዳንድ ሰዎች በአጼ ዮሐንስ ዘመን በንጉስ ምኒልክና በጣሊያኖች መካከል የነበረውን የስምምነትና የወዳጅነት ነገር ሲያስቡ በአጼ ምኒልክ ያዝኑ ይሆናል። ነገር ግን በዚያን ጊዜ የነበረው የአጼ ምኒልክ ሐሳብ በቅን ልቡና ቢመረመር አጼ ዮሐንስ በኃይል የወሰዱትን የአባቶቻቸውን ዙፋንና ዘውድ ለማግኘት መጣጣራቸውን ያስረዳል እንጂ ሌላ ነገር ነበረበት ለማለት አይቻልም። ይህንንም የመሰለው ሐሳብ የሙሉ ኢትዮጵያ ሕዝብ ሐሳብ ነው እንጂ የነገስታቱ ብቻ አይደለም። ውሻና ውሻ በስጋና ባጥንት ተጣልተው ሲናከሱ በመካከላቸው አንድ ጅብ የበጣ እንደሆነ የራሳቸውን ጠብተው በአንድነት ሆነው ጅቡን ያባርራሉ እንደሚባለው የኢትዮጵያም አርበኞች እንደዚሁ ናቸው። ይህንን ለመረዳት አሁን በቅርቡ ዘመን የነበሩት የደጃዝማች ደበብንና የደጃዝማች ባህታን፣ የራስ ስብሃትንና የደጃች ሀጎስን ታሪክ ብቻ ማንበብ ይበቃል። ደጃዝማች ደበብ የታላቁ ራስ አራያ ልጅ ናቸው። እርሱም ከአጼ ዮሐንስ ከብቶ በምጽዋ አጠገብ አገመዳ የሚባል በረሃ ተቀምጦ ሳለ እኔ ከአጼ ዮሐንስ ከድቼ መጥቻለሁና የኢጣሊያ ሎሌ ለመሆን እፈልጋለሁ፣ ነገር ግን የጦር መሳሪያ የለኝምና በቶሎ ላክልኝ ብሎ በምጽዋ ወዳለው ወደ ጀነራል ማርዛኖ ቢልክ 2000 ያህል መሳሪያና ገንዘብ ጨምሮ ላከለት። ከዚህም በኋላ ጣሊያኖች ወደ ደጋው አገር ወደ አስመራ ለመውጣትና አገር ለመያዝ አስበው ከማርዛኖ ጋር ተቀላቅለህ እንድትወጣ ብለው ቢልቁበት አሽከሮቹን ሰብስቦ እንደዚህ የሚል መልእክት መጣብኝ እንደምን እናድርግ ብሎ ምክር ቢጠይቃቸው በአንድ ቃል ሆነው አገራችንን አሳልፈን ከመስጠት ደማችንን በላዩ ላይ አፍሰን ረግጠው ቢወስዱት ይሻላል ብለው ተናገሩና ደጃዝማች ደበብ ምክራቸውን በደስታ ተቀብሎ በፍጥነት ወደ ሰገነይቲ ወጥቶ አሽከሮቹን አሰልፎ ምቹ ስፍራ ይዞ ይጠባበቃቸው ጀመር። ጣሊያኖችም ይህን ሰምተው 600 ወታደሮች በካፒቴን ካርናንኪያ አዛዥነት አድርገው ደጃሽ ደብብን ውጉና ያዙ ብለው ቢልኩ ደጃሽ ደብብ በየመንገዱ ሰላይ አስቀምጦ ነበርና ጣሊያኖቹ የተገኘነይቲን መንገድ ይዘው ሲጓዙ ላሽከሮቹ ምልክት በሰጣቸው ጊዜ በርሁምታ ተኩሰው ፈጇቸው። ደጃዝማች ባታ ልጅ አምባዬ የሚባለውን የታላቁን ራስ አርአያ ልጅ ባምባ ጓሮ ስለገደለ ሽፍታ ሆኖ በምጽዋና በሀባብ በረሃ እየተመላለሰ ይኖር ነበርና አጼ ዮሐንስ መሞታቸውን ቢሰማ ጣሊያኖችን እየመራ አንጥቶ ወደ ሰገነይት ያገባቸው። 5 ዓመትም ያህል በጣሊያኖች ዘንድ እንደ አንድ መኮንን ተቆጥሮ በክብር ተቀመጠ። በኋላ ግን ጣሊያኖች የኢትዮጵያን ሰው ሲያዋርዱትና እያሰኙም ሲገርፉት በማየቱ ስላዘነ የአገሬን ሰው እንደዚህ እየተዋረደ ከማየው ሞት ይሻለኝ ነበር እያለ በግልጽ መናገር ጀመረ። ቀጥሎም የጣሊያኖች ሐሳብ ወሰን እየገፉ ለመሄድና አገር ለመያዝ መሆኑን ስለተረዳው አገሬ ትግራይ በጣሊያን እጅ ገብታ ከማይ አስቀድሞ አምላኬ ያጥፋኝ ልሙት እያለ ለአሽከሮቹ ይነግር ጀመር። ጣሊያኖችም የደጃዝማች ባህታን ሐሳብ ስላወቁ ከዚህ ቀደም ደጃዝማች ደብብ የእናንተ ሎሌ ነኝ ብሎ አታሎ መሳሪያ ተቀብሎ በገዛ መሳሪያችን ወቅቶ ፖለቲካችንን አሰናከለብን። አሁን ደግሞ ደጃሽ ባታ እንደዚህ ያለ ሐሳብ እንዳለው ተረተነዋል። ሳይጠረጥር በድንገት ይዘን ወደ አሰብ ብንወስደው ይሻላል ብለው መከሩበት። ደጃሽ ባታም በሽፍትነት ምክንያት ወደ ምጽዋ ከሄደ በኋላ በካቶሊካውያን ሚስዮን ቤት ተምሮ ካቶሊክ ሆኖ ነበርና በአንድ ካቶሊካዊ በኩል የተመከረበትን ክፉ ምክር ስለሰማው ሳይቀድሙኝ ልቅደማቸው ብሎ አንዱን የኢጣሊያ ሹም ይዞ በሰንሰለት አድርጎ ለራስ መንገሻ ላከላቸው። ወዲያውም በቶሎ ይድረሱልኝ ብሎ አስታውቆ እሱ በዚያ ያለውን ስልክ በጣጥሶ እቃውንም ሁሉ ተባብሮ የአገሬ ሰው እርዳኝ ብሎ አዋጅ ቢነግር በአንድ ሰሞን 1500 ባለጠመንጃ ወታደሮች ገቡለት። እነዚህንም ይዞ በሰገነቲ ሆኖ ራስ መንገሻን ሲጠብቅ አስመራ ያለው ሜጆር ቶዞሊ የተደረገውን ሁሉ ሰምቶ በግስገሳ ተነስቶ በሰገነቲ አጠገብ ማረባ በሚባል አገር ደረሰባቸው። ደጃች ባታም ሜጆር ቶዞሊ መምጣቱን ራስ መንገሻ መቅረታቸውን አይቶ እጅግ ተጨነቀና ከዚያ ሸሽቶ ወደ ሃይላይ ወጣ። በሃይላም የነበረውን የጣሊያ ካፒቴን እገላለሁ ብሎ አስቦ ሳለ በዚያ ያሉት አንተም በእጅህ ያለውን መሳሪያና ዕቃ አስረክብ ብለው የእርቅ ነገር ቢጀምሩ ካፒቴኑ ሜጀር ቶዞሊ እስኪደርስለት ሰዓቱ እየደረሰ ባየ ጊዜ በእጅህ ያለውን መሳሪያና ዕቃ የማስረክባቸው ሰዎች ላክልኝ ብሎ ወደ ደጃች ባታ ቢልክበት እውነት መስሎት ከወታደሮቹ ጀግና ጀግናውን መርጦ ሰደደና ካፒቴኑ ሁሉንም እየያዘ ሰንሰለት አገባባቸው። ወዲያው ሜጀር ቶዞሊ ወታደሮቹን አሰልፎ በደጃች ባታ ላይ አደጋ ጣለበት። ደጃች ባታም ምንም እንኳን ለመዋጋት ባይችልም ኢትዮጵያዊ ሆኜ ፊቴን አዞሬ አልሸሽም ብሎ በአንድ ስፍራ ቆሞ እየተታኮሰ 11 ያህል ሰው ከገደለና 20 ሰው ያህል ካቆሰለ በኋላ በሶስት ጥይት መቱትና ሞተ። ራስ መንገሻ ራስ ስፋትን አስረው አገዛዋቸው አጋሜን የአጼ ዮሐንስ የልፍኝ አሽከር ለነበረ ለደጃች ተስፋ ይሰጡት። ከዚያም በኋላ ጣሊያኖች ከራስ መንገሻ መኳንንት ጋር ባላጌ ተዋግተው ድል ካደረጓቸው በኋላ ራስ ስፋትን ከታሰሩበት ፈተው ወስደው በታላቅ ክብር ያኖሯቸው ጀመር። ወዲያውም የራስ መንገሻ ጠላት መሆናቸውን ያውቁ ነበርና በራስ መንገሻ ላይ የሚናገሩትን ሁሉ በእምነት ይቀበሏቸው ነበር። የእንደርታንና የሁለት አውላሎንም ግዛት ሰጥተዋቸው ነበር። በኋላ ግን በየካቲት ወር 1888 ዓ.ም አጼ ምኒልክ ከጣሊያኖች ጋር ለመዋጋት በተቃረቡ ጊዜ እነዚህ ሁለቱ ክርስቲያን አርበኞች ከባዕድ ጋር ሆነን ንጉሳችንን አጼ ምኒልክን ከምንወጋና አገራችንን ትግራይን በኢጣሊያ ይገብታ ከመናት ካጠምን ይልጋር ሆነን ስለአገራችን ደማችንን ማፍሰስ ይሻለናል ብለው ከጣሊያኖች እየከዱ ወጥተው ባይናቸው ያዩትን የጣሊያኖችን ሚስጥር ሁሉ ለአጼ ምኒልክ ተናግረው ወዲያውም እኛ ባወቅነው በአገራችን ባጋሚ ዙረን በስተኋላ እንገጥማቸዋለን ብለው እንደቃላቸው ባጋሚ ዙረው ስልኩን ቆራርጠው ስንቃቀባዩን ሁሉ በመፍጨታቸው ለንጉሳቸውና ለኢትዮጵያ አገራቸው ለልጅ ልጅ የማይረሳ ትልቅ ሥራ ሰርተዋል። አጼ ዮሐንስ ከሞቱ በኋላ አጼ ምኒልክ ወደ ትግራይ ሄደው ራስ መንገሻን በትግራይ ሹመው ተመልሰው ነበር። ነገር ግን በ1884 ዓመተ ምህረት ጣሊያኖች ከአጼ ምኒልክ ሳያስፈቅዱ አታለው የወዳጅነት ውል ተዋውላቸው ነበርና፣ በኋላ ግን የጣሊያኖች ሐሳብ ትግራይን ለመውሰድ መሆኑን ስለተረዱት ሐሳባችሁ እንደዚህ ከሆነስ እኔ ዮሐንስ ልጅ ነኝና ከእናንተ ጋር ሆኜ አጼ ምኒልክን ከመውጋት አገሬንም በእናንተ እጅ ሆና ከማያት ሞት ይሻለኛል ብለው የተዋዋሉትንም ውል አፍርሰው አጼ ምኒልክ ከሸዋ እስኪደርሱላቸው ድረስ ከጣሊያኖች ጋር ብዙ ጦርነት አድርገዋል። እነዚህንም የመሳሰሉ ብዙ አሉ። አጼ ምኒልክም በውጫሌ ውል በ17ኛው ክፍል የተጻፈውን የጥገኝነቱን ነገር ለመፋቅ ጣሊያኖች እምቢ ማለታቸውን ከተረዱት በኋላ መኳንንቶቻቸውን ሰብስበው ከእንግዲህ ወዲህ ከጣሊያኖች ጋር የነበረኝን ወዳጅነት ትቻለሁ፣ የውጫሌንም ውል አፍርሻለሁ፣ ለጦርነት ግን እነሱ እየገፉ ወሰን እያለፉ ካልመጡብኝ እኔ ገፍቼ ሄጄ ለመዋጋት ሐሳብ የለኝም ብለው አስታውቀው ወደፊት ጣሊያኖች ለማድረግ የሚያስቡትን እየተጠባበቁ ተቀመጡ። ጣሊያኖች ወሰን አልፈው ወደ አጋሚ ስለመግባታቸው ጀነራል ባራቲሪ ራስ መንገሻን በሰንአፌ ድል ካደረገ በኋላ ለአገር ጥበቃ ሜጀር ጋሊያኖን በሰንአፌ፣ ደጃች ሀጎስ ተፈሪን በአጋሜ ትቶ እሱ ወደ አስመራ ተመለሰ። ከዚያም ወደ ምጽዋ ወርዶ በወታደር ሰልፍና በካህናት ቅዳሴ የድሉን በዓል አከበረ። ከዚህም በኋላ ክረምቱን ሲዘጋጅ ከርሞ በመስከረም 21 ቀን 1887 ዓመተ ምህረት ከአስመራ ተነስቶ ወደ አጋሜ ከተማ ወደ አዲግራት ገብቶ ተቀመጠ። ከዚያም ወደ መቀሌ መጥቶ እንደገና ከራስ መንገሻ ጋር ጦርነት ሊገጥም ነው እየተባለ ይወራ ነበርና ራስ መንገሻ በቶሎ ወደ አዲስ አበባ ልከው ለአጼ ምኒልክ አስታወቁ። አጼ ምኒልክም በዚሁ ዓመት በህዳር ወር ወደ ወላይታ ዘምተው በጥር ወር ተመልሰው ነበርና 3 ወር ያህል ቆይተው በግንቦት ወር ወደ ወሎ ጉዞ ጀመሩ። ምክንያቱም ራስ መንገሻ ጣሊያኖች እየገፉ ወደ መሃል ትግራይ ለመምጣት ማሰባቸውን ልከውባቸው ነበርና ወደ ወሎ ብቅ ብለው ጣሊያኖች እየገፉ መምጣታቸው በርግጥ ቢሆን ወደ ትግራይ ለመዝለቅ ይህም ባይሆን የግሸንን ቤተክርስቲያን ስራ አይተው ለመመለስ ነበር። ጣሊያኖች አጼ ምኒልክ ወደ ወሎ ብቅ ማለታቸውን በሰሙ ጊዜ ወደፊት መግፋታቸውን ትተው በዚያው በአዲግራት ቆይተው ነበርና ራስ መንገሻ ይህንኑ ወደ አጼ ምኒልክ ልከው ስላስታወቁ ቢሆንም ባይሆንም ክረምቱን አዲስ አበባ ላይ ሆኖ ማዳመጥ ይሻላል ተባለና ነገሩ በዚሁ ተቆረጠ። የጣሊያኖችም ዋና ሐሳባቸው የኢትዮጵያን መኳንንት ከአጼ ምኒልክ እያስከዱ ኃይላቸውን ለማዳከም ነበርና ወደ ዋግሽም ብሩ ይላላካሉ ማለትን አጼ ምኒልክ ስለሰሙ ዋግንና ላስታን ለልጃቸው ለደጃሽ ጓንጉል ሰጥተው ዋግሽም ብሩ ወደ አዲስ አበባ እንዲመጡ ተደረገ። አጼ ምኒልክም ወደ አዲስ አበባ ለመመለስ ቁርጥ ሐሳብ ባደረጉ ጊዜ ምናልባት ጣሊያኖች በክረምት አደጋ ጥለው ራስ መንገሻን ብቻውን እንዳይወጉ ብለው ከትግራይ መጥተው በዳር አገር ተቀምጠው ይኖሩ የነበሩትን ፊታውራሪ ንጉሴን፣ ቀኝ አዝማች ኃይለ ማርያምን፣ ባላምባራስ በየነን ጠርተው ወደ አገራችሁ ወደ ትግራይ ሄዳችሁ ከራስ መንገሻ ጋር ሆናችሁ ጣሊያኖችን ስትጠባበቁ ክረሙ ብለው አሰናብተው ሰደዷቸው። ከዚህም በኋላ በሰኔ 29 ቀን አዲስ አበባ ገብተው ክራንቱን የጦርነት ምክር ሲያስመክሩ ከረሙ። የመስኮብ መልክተኞች ወደ ኢትዮጵያ ስለመምጣታቸውና የኢትዮጵያ መልክተኞች ወደ መስኮብ ስለመሄዳቸው መስኮቦች ከኢትዮጵያ መንግስት ጋር መቀራረብና መገናኘት ስለፈለጉ በ1878 ዓ.ም ተመረጠ ኒኮላይ ኢቫንክሊች አብኖፍ የሚባል መልእክተኛ ካንት ቄስ ጋራ ወደ አጼ ዮሐንስ መጥቶ ነበር። ቄሱም መስኮቦች በሃይማኖት ኦርቶዶክሳውያን መሆናቸውን ለአጼ ዮሐንስ በነገራቸው ጊዜ ደሳራቸውና ባዶዋ ተገብ ገዳምና ቤተክርስቲያን የሚሰራበት አንድ ቦታ ሰጡት። ዋናው መልእክተኛ ኒኮላይ ኢቫንክሊች አብኖፍንም በጣም አከበሩት። የመስኮብን መንግስት ትልቅነት የህዝቡን ብዛት ሲነግራቸው በደስታ ያደንቁ ነበር። በመስኮብም ሀገር የጦር መሳሪያ ፋብሪካ መኖሩን በነገራቸው ጊዜ ብዙ ወታደሮች አሉኝና ለነዚህ የሚሆነኝ 50,000 ጠመንጃና 40 መድፍ 5,000 ሽጉጥ ለዚሁ የሚበቃ ጥይት ደግሞ 50,000 ጎራዴ ጨምረህ ከመስኮብ ሀገር እንድታመጣልኝ ውል እንዋዋል ብለው ተዋውለውት ነበር። ነገር ግን በዚያ ዓመት ጣሊያኖች የምጥዋን በር ስለያዙት የውሉ ሐሳብ ሳይፈጸም ቀረ። መስኮቦች በምጽዋ ወደ ትግራይ ወጥተው ከአጼ ዮሐንስ ጋር የጀመሩት ጉዳይ በጣሊያኖች ምክንያት ስለተሰናከለባቸው ሐሳባቸውን ወደ ሸዋ አዙረው ከንጉስ ምኒልክ ጋር መላላፍ ጀመሩና የወዳጅነት መሰረት ተመሰረተ። ይህንንም በመላላክ የተጀመረውን ወዳጅነት ለማስፋትና ለማጽናት ስላሰቡ በ1887 ዓመተ ምህረት ሊዮንቲፍ የሚባል መልእክተኛ በጂኦግራፊያ ማህበር ስም ተልኮ ወደ ሸዋ መጣ። ጅቡቲን መድረሱ በተሰማ ጊዜ ከጅቡቲ ጀምሮ እስከ አዲስ አበባ ያለ ችግር እንዲመጣ አጼ ምኒልክ ወደ ልዑል ራስ መኮንን ትእዛዝ አሳልፈው ነበርና ራስ መኮንን በክብር ተቀብለው ወደ አዲስ አበባ ሰደዱት። ከሊዮንቲፍም ጋር አንድ ሐኪምና አንድ የመድፈኞች አለቃ አንድ ቄስ ነበሩ። በአዲስ አበባም የተደረገላቸው የክብር አቀባበል እጅግ ያማረ ነበር። ሙሴ ሊዮንቲፍም ከጓደኞቹ ጋር የሚያርፍበት እንደ ዘመኑ የተሰራ መልካም ቤት ተዘጋጅቶለት ነበርና በአዲስ አበባ የቆየባቸውን ቀኖች ሁሉ በታላቅ ደስታ አሳለፋቸው። ወደ አገሩም በሚመለስበት ጊዜ አጼ ምኒልክም በበኩላቸው የመስኮብን ንጉሠ ነገሥት ደስ ለማሰኘት ሲሉ ፊታውራሪ ዳምጠውን ዋና መልእክተኛ አድርገው ቀኛዝማች ገነሜንና መምህር ገብረ እግዚአብሔርን ጨምረው ከሙሴ ሊዮንቲፍ ጋር ወደ መስኮብ አገር እንዲሄዱ አደረጉ። ለንጉሠ ነገሥት ኒኮላይና ለቴጌቱ ለአሌክሳንድራ በየአይነቱ የተላከው ገጸ በረከት እጅግ ደስ የሚያሰኝና ያማረ ነበር። መልእክተኞቹም ወደ መስኮብ አገር በደረሱ ጊዜ ፊታውራሪ ዳምጠውን በወርቅ ሰረገላ አስቀምጠው ወደ ቤተ መንግሥት ሲወስዷቸው የተደረገላቸውን የክብር አቀባበል ጽፈው በፖስታ ለአጼ ምኒልክ ልከው ነበርና በአዲስ አበባ የሰማው ሰው ሁሉ በመስኮብ መንግሥት ወዳጅነት በጣም ደስ አለው። መልእክተኞቹም በሰኔ ወር ከመስኮብ አገር ተነስተው በሐምሌ ወር ጅቡቲ ገብተው ሐረር ላይ ከልዑል ራስ መኮንን ጋር ተገናኝተው ወደ አዲስ አበባ ተመለሱ። ራስ መንገሻ መቀሌን ለቀው ወደ ህንጣሎና ወደ ደብረ ኃይላ ስለመሄዳቸው አጼ ምኒልክ ከወሎ ወደ አዲስ አበባ ከተመለሱ በኋላ ጣሊያኖች ከአዲግራት ተነስተው ወደ መቀሌ መጥተው ራስ መንገሻን ለመውጋት ቁርጥ ሐሳብ ማድረጋቸው በተሰማ ጊዜ ራስ መንገሻ በአንድ ወገን ከአጼ ምኒልክ ሳያስፈቅዱ ከጣሊያኖች ጋር ሲዋጉ እንደ ሰንአፌ ጦርነት ድል ይሆኑ እንደሆነ ለክብራቸው ትልቅ ውርደት የሚያመጣ መሆኑን ስለተረዱት ከመቀሌ ወጥተው ወደ ህንጣሎ ተጓዙ። ታዲያኖች ራስ መንገሻ ከመቀሌ መሄዳቸውን በሰሙ ጊዜ ካቲግራት መጥተው ያላንዳች ችግር መቀሌ ይዘው ምሽግ እየመሸጉ ተቀመጡ። ጀነራል አሪሞንዲና ሜጀር ቶዞሊ የሚባሉት ግን ራስ መንገሻን እየተከታተሉ እንዲወጉ ታዘው ነበርና አውራውን መንገድ ትተው የባላገሮች መሪ ይዘው ባቋራጭ መንገድ ወደ ህንጣሎ ገሰገሱ። ራስ መንገሻም የኢጣሊያ ወታደሮች እንደተከታተሏቸው በሰሙ ጊዜ በፍጥነት ከህንጣሎ ተነስተው ወደ ደብረ ኃይላ ተጓዙ። በደብረ ኃይላም ከራስ መንገሻ ጋር የነበሩ መኳንንቶች ምክር አድርገው ከእንግዲህ ወዲህ ለኛ መሸሽ አይገባንምና ለኢትዮጵያ እንሞታለን፣ ነገር ግን ራስ መንገሻ ቢማረኩም ቢሞቱም ለስማቸውና ለሀገራቸው ውርደት ለጣሊያኖች ትልቅ ደስታ ይሆናልና ከሸዋ ጦር እስኪመጣ ድረስ ወደ ራስ ወሌ ግዛት ተጠግተው ቢቆዩ ይሻላል ተባለና ከደብረ ኃይላ ወጥተው ወደ ሰልዋ ሄዱ። ሜጀር ኢሚሊዮ የሚባለው ግን ብዙ ወታደሮች ይዞ ሲገሰግስ ደብረ ኃይላ በደረሰ ጊዜ ራስ መንገሻን ሳያገኝ ቀረና በደብረ ኃይላ ከቀሩት መኳንንቶቻቸው ጋር ጦርነት ገጥሞ ድል አደረገ። ከነዚህ መካከል ቀኛዝማች ኃይለ ማርያም የሚባለው ቆስሎ ስለተማረከ ትልቅ ሀዘን ተደረገ። የቀሩት መኳንንቶች ግን እየተታኮሱ አምልጠው ከራስ መንገሻ ጋር ተቀላቀሉ። ቀኛዝማች ኃይለ ማርያምም እጅግ ስመጥሩ ጀግና ስለመሆኑ የጣሊያኖቹ የጦር አለቃ ከወደቀበት አስነስቶ በመልካም ስፍራ አስተይቶ በሐኪም እያሳከመ ካዳነው በኋላ ወደ አስመራ ሰደደው። ከደብረ ኃይላም ገስግሰው አምባላጌ ሲደርሱ ራስ መንገሻን አላገኟቸውም ነበርና በጣም አዘኑ። ስለሆነም የቀድሞ ወዳጃቸው ራስ ስብሐት ከነ ልጆቻቸው የታሰሩት በዚያው በአምባላጌ ነበርና እሳቸውን በማግኘታቸውና በመፍታታቸው ትልቅ ደስታ አደረጉ። ራስ ስብሐትም ወደ ጀነራል ባራቲየሪ ሄደው በተገናኙ ጊዜ የእንደርታን ግዛት ሰጥቶ ደስ አሰኛቸው። አጼ ምኒልክ ከጣሊያኖች ጋር ለመዋጋት ቁርጥ ሐሳብ ካደረጉ በኋላ አዋጅ ስለመንገራቸው አጼ ምኒልክ ጣሊያኖች እስከ ደብረ ኃይላና እስከ አምባላጌ መጥተው አገር መያዛቸውን በሰሙ ጊዜ እንደዚህማ እየገፉ ከመጡ በእግዚአብሔር ኃይል ሄጄ እዋጋለሁ እንጂ አዲስ አበባ ከተማዬ ሲገቡ ዝም ላለሁን ብለው ለዘመቻው ከዚህ ቀጥሎ ያለውን አዋጅ ነገሩ። የአገሬ የኢትዮጵያ ሰው ሁሉ ስማ፣ እግዚአብሔር በቸርነቱ እስካሁን ድረስ ጠላት አጥፍቶ አገር አስፍቶ አኖረን፣ እኔም እስካሁን ገዛው። ከእንግዲህ ወዲህ ግን ስለ አገሬ ስለ ኢትዮጵያ ብሞትም ሞት የሁሉ ነውና አላዝንም። ደግሞ እግዚአብሔር እስካሁን በጠላት ፊት አሳፍሮኝ አያውቅምና ወደፊትም ያሳፍረኛል ብዬ አልጠራጠርም። አሁንም እግዚአብሔር በባህር ወስኖ የሰጠንን አገር የሚያጠፋ ሃይማኖት የሚለውጥ ጠላት መጥቶብሃልና ስንቅህን እያሰናዳ ተከተለኝ። የአገሬ የኢትዮጵያ ሕዝብ ሆይ እስካሁን የበደልኩህ በደል ያለ አይመስለኝም። ስለዚህ ለአገርህ፣ ለሚስትህ፣ ለልጅህ፣ ለሃይማኖትህ ስትል ጉልበት ያለህ በጉልበትህ፣ ገንዘብ ያለህ በገንዘብህ፣ ጉልበትም ገንዘብም የሌለ ግን በሐዘንህ እርዳኝ። ይህን አዋጅ ከሰማህ በኋላ ወስልተህ ከዘመቻው ብትቀር ትቀጣለህ። እኔም በጥቅምት ወር ከአዲስ አበባ እነሳለሁና የሸዋ ሰው እስከ ጥቅምት እኩሌታ ወረይሉ ይግባ። የጎጃም፣ የበጌምድር፣ የደንቢያ፣ የቋራ ከጨጨሆ በላይ ያለህ አሸንጌ ላይ፣ የሰሜን የወልቃይት የጠገዴ ሰው መቀሌ ላይ ላግኝህ። የሚል ነው። ከዚህ በኋላ የሐረርና የአውራጃዎቹ ሁሉ ገዥ ልዑል ራስ መኮንን በመስከረም 15 አዲስ አበባ ገቡ። ከዚህ በኋላ የሐረርና የአውራጃዎቹ ሁሉ ገዥ ልዑል ራስ መኮንን በመስከረም 15 ቀን አዲስ አበባ ገቡ። ከጊዜ በታች ያለው የዳር አገሩ ጦር በወለጋው ገዥ በፊታውራሪ ተክሌ ጠቅላይነት ገባ። ራስ ወልደ ጊዮርጊስና ደጃዝማች ተሰማ ብቻ የግዛታቸው አገር ሩቅ ስለሆነና ወዲያውም በክረምቱ ምክንያት ወንዙ ሁሉ ስለሞላ ወደ ኋላ ቆይተው ነበር። ደግሞ በዚያ ዘመን የዳር አገሩ ሁሉ አዲስ የሚቀና ነበርና ምናልባት አረማዊ ህዝብ የንጉሱን መዝመት ሰምቶ ከዘመቻ የቀረውን ሽማግሌውን ሴቱንና ሕፃናቱን እንዳይገል ተብሎ ወደ ሸዋ እየተመለሱ እንዲቆዩ አዋጅ ስለተደረገ ካህናቱ ከነታቦቱ ሽማግሌው ከነሕፃናቱ ወደ ሸዋ እየተመለሰ በየርስቱና በየዘመዱ እየተጠጋ ተቀመጡ። አጼ ምኒልክም ይህን ሁሉ ድርጅት ከጨረሱ በኋላ ለአዲስ አበባ ከተማና ለሀገሩም ሁሉ ጠባቂ ልዑል ራስ ዳርጌን አድርገው ረዳቶችንም ደጃዝማች ኃይለ ማርያምንና ወህኒ አዛዥ ወልደ ጻድቅን ጨምረው በጥቅምት 2 ቀን 1888 ዓ.ም ተመረጠ ከአዲስ አበባ ተነሱ። እቴጌ ጣይቱም ከኮንት አንቶኔሊ ጀምሮ ኢጣሊያኖች የኢትዮጵያን ነጻነት ለማጥፋት መጣጣራቸውን እያዩ በነገሩ ሲናደዱ ይኖሩ ነበርና ምንም ቢሆን ከዘመቻው አልቀርም ብለው የግድ ሰራዊታቸውን በአዛዥ ዘማኔል አስከትተው ከጃንሆይ ጋር በአንድነት ተነሱ። በጥቅምት 6 ቀን ጊዳ ላይ ሰፍረው ሳለ ከጧቱ በአራት ሰዓት ተኩል ያህል በአየሩ ላይ እንደ ቀስተ ደመና ህብር ያለው በስተምዕራብ በኩል ታየና ወዲያው ድምፁ እንደ መብረቅ ሲጮህ በሙሉ ኢትዮጵያ ተሰማ። ጢሱም አረንጓዴ መስሎ 10 ደቂቃ ያህል እየታየ ቆየና ጥቂት በጥቂት እያለ ጠፋ። ምክንያቱ ግን ምን እንደሆነ በርግጥ አልታወቀም። አንዳንድ ሰዎች ጣሊያኖች የአጼ ምኒልክን ሰራዊት ለማስደንገጥ ወደ አየር የወረወሩት የአርቲፊሻል ርችት ነው ይሉ ነበር። አንዳንዱም ከመሬት መዞር የተነሳ በማግኔት የተሳበ ማዕድን ፈንድቶ ነው ይሉ ነበር። አንዳንዱ ደግሞ አጼ ምኒልክ ድል ስለማድረጋቸው እግዚአብሔር ያደረገው የታምራት ምልክት ነው ይሉ ነበር። ስለዚህ የዚህን እውቀት ለእግዚአብሔር ብቻ ትተነው ብናልፍ ይሻላል። አጼ ምኒልክም ከጊዳ ተጉዘው በጥቅምት 16 ቀን ወረይሉ ገብተው የዘመቻውን ነገር ሲያደራጁ ሰነበቱ። የድርጅቱም ነገር ከዚህ እንደሚከተለው ነበር። አንደኛ፣ ግርማዊነታቸው መሃል ሰፋሪ የሚባለውን ጭፍራ ብቻ አስቀርተው በወሎ አውራጃ ሆነው እየተጠባበቁ እንዲቆዩ ነው። ሁለተኛ፣ ልዑል ራስ መኮንንን የጦር አበጋዝ አድርገው ራስ ሚካኤልን፣ ራስ ወሌን፣ ራስ መንገሻ ቲከምን፣ ራስ አሉላን፣ ደጃዝማች ወልዴን፣ ፊታውራሪ ገበየሁን፣ ፊታውራሪ ተክሌን፣ ሊቀ መኳስ አድነውን፣ ቀኛዝማች ታፈሰን ወደፊት እንዲሰዱ ነው። ሶስተኛ፣ ልዑል ራስ መኮንን የሚቻል ቢሆን ከጣሊያኖች ጋር የእርግ ነገር እንዲጀመር የማይቻል ቢሆን ግን የጦር አበጋዝ ሆነው እንዲያዋጉ ነው። አራተኛ፣ ልዑል ራስ መኮንን የጣሊያኖችን አኳኋን መርምረው ምናልባት እጅግ ብዙ መሆናቸውን የተረዱት እንደሆነ ወደ አጼ ምኒልክ እንዲልኩና እስቲ ደርሱላቸው ጦርነት እንዳይጀምሩ ነበር። የዳር አገርም ባላባቶች የጅማ ባላባት አባ ጅፋር፣ የወላይታ ባላባት ካወጦና፣ የወለጋ ባላባት ደጃጅ ጆቴ፣ የሊቃ ባላባት ደጃች ገብረ እግዚአብሔር እስከ ወረይሉ ተከትለው ሄደው ነበርና እየተመለሳችሁ አገር ጠብቁ ብለው አራቱንም አሰናበቷቸው። ልዑል ራስ መኮንንና የቀሩትም ራሶች ከጃንሆይ እየተሰናበቱ ወደፊት ከተጓዙ በኋላ አጼ ምኒልክም ከወረይሉ ተነስተው ወደ ደሴ ተጓዙ። ጣሊያኖች መሐመድ አንፋሪን አስከድተውታል እየተባለ ገና አስቀድሞ ተወርቶ ነበር። አጼ ምኒልክ ግን እርግጡ እስኪታወቅ በማለት ጦር ሳይሰዱበት ቆይተው ነበርና አሁን ከደሴ ተጉዘው ውጫሌ ሲደርሱ ይሃም የመሐመድ አንፋሪን መቅደስ እርግጠኛውን ስላገኙት በክረምቱ ምክንያት ወደ ኋላ ለቆዩት ለራስ ወልደ ጊዮርጊስና ለደጃዝማች ተሰማ ወደኛ መምጣታችሁ ቀርቶ በዚያው ባንኮበር አድርጋችሁ ወደ አውሳ ዘምታችሁ መሐመድ አንፋሪን ውጉ የሚል ትዕዛዝ አሳልፈው ወደፊት ይጓዙ ጀመር። መሐመድ አንፋሪ የአውሳና የአዳል አገር ባላባት ነው። እርሱም ከብዙ ዘመን ጀምሮ ለሸዋ ንጉስ እየገበረና እያገለገለ በእምነት የሚኖር ነበር። በዚህ ዘመን አለቃ ብሩ የሚባለው ያመጣውን ባሻ ሙዚንገርን ከነተከታዮቹ በገደለ ጊዜ ከርሱ የማረከውን የጦር መሳሪያ ሁሉ ወደ ሸዋ ልኮ ለንጉስ ሚኒሊክ አስረክቦ ነበር። በኋላም አጼ ዮሐንስ ወደ ጎራሌ በዘመቱ ጊዜ አውሳን ለመውጋትና አገሩን ለማጥፋት ቢያስቡ ለጊዜው ንጉስ ሚኒሊክ በዚያ ነበሩና ከፈቃዳችን ወጥቶ የማያውቅ ዜጋችን ነው ብለው አስረድተው አገሩን ከጥፋት አድነውለት ነበር። በኋላ ግን አብዱራህማን የሚባል አማሽ ነበረውና ኮንስታንቲኖሊ በአሰብ እየመጣ በአውሳ ሲመላለስ ከአብዱራህማን ጋር ተዋውቆ ገንዘብና የጦር መሳሪያ እየፈጸ ልቡን ስለሳበው እሱም መሐመድ አንፋሪን እያታለለ የጣሊያኖች ወገን ስላደረገው በአሁኑ ዘመቻ ከአጼ ምኒልክ መክዳቱ የተገለጠ ሆነ። ስለዚህም ራስ ወልደ ጊዮርጊስና ደጃዝማች ተሰማ ሄደው እንዲወጉት ታዘዙ። ለሁለቱም የጦር አበጋዝ የሆኑት የወህኒ አዛዥ ወልደ ጻድቅ ነበሩ። ምክንያቱም ሁለቱ ትላልቅ መኳንንት በጦር አበጋዝነቱ እንዳይቀናኑ ስራቸውንም በፍቅር እንዲሰሩ ለማድረግ ነበር። አጼ ምኒልክም ከውጫሌ ተጉዘው በየጁ አውራጃ መርሳ ከሚባለው አገር ሲደርሱ ደጃዝማች ጓንጉል ዘገየ ከበረሃ መጥቶ ይማሪኝ ብሎ ገባላቸው። ወደ በረሃም የገባበት ምክንያቱ በየጁ ተወላጅነቱ የራስ ወሌ ተወዳዳሪ ስለሆነ እቴጌ ጣይቱ አይወዱትም ነበር። በዚህም መካከል የአጼ ምኒልክን ልጅ ልዕልት ዘውዲቱን ላገባ ነው እያለ አስወርቶ ነበርና እንኳን የጃንሆንን ልጅ አግብቶ እንዲያውም ቢሆን በራስ ወሌ ላይ ክፉ ነገር ያስባልና ይታሰርልኝ እያሉ እቴጌ ለአጼ ምኒልክ ያመለክቱ ነበር። ደጃዝማች ጓንጉልም እቴጌ ጣይቱ በጠላትነት እንደተነሱበትና እንደሚያሸንፉትም ስላወቀ ተይዤ ከመታሰር በበረሃ መኖር ይሻለኛል ብሎ ከአዲስ አበባ ገስግሶ በየጁ በረሃ ገብቶ ተቀምጦ ነበር። ነገር ግን የኢትዮጵያ ሰዎች ምንም አንዳንድ ጊዜ እርስ በርሳቸው ቢጣሉም የሀገራቸውን ነፃነት የንጉሳቸውን ክብር የሚጎዳ ነገር በመጣ ጊዜ ደማቸውን ለማፍሰስ ቆራጦች ናቸውና ጣሊያን አላጌ ድረስ መጥቶ አጼ ምኒልክ ከአዲስ አበባ ድረስ መጥተው በሚዋጉበት ጊዜ በጌታዬ ፊትም ቢሆን እገላለሁ ባይሆንም እሞታለሁ እንጂ ተለይቼ አልቀርም በማለት ከበረሃ ወጥቶ ገባላቸው። በዚያን ጊዜም በአጼ ምኒልክና በመኳንንቱ ሁሉ ልብ የተደረገውን ደስታ ማንም ሊናገረው አይችልም ነበር።
ነው።